ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
እዛው ያለውን የግብርና ችግር አብሬ ያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኘው።
ወጣቴ በግብርናው መስክ ራሱን አሻራ ለመተው እየጣረ የሚገኝ ወጣት ነው። ዘመናዊ ግብርና አገዝ መሳሪያዎች ለአርሶ አደሮች ተደራሽ እንዲሆኑ ለማገዝ ስለመሰረተው ተቋም በምሽቱ ያጫውተናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ ጋብዛለሁ። ወደ ቀዳሚ መሰናዶ እንሻገር። ለአመታት በተለያዩ መንግስት ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አደራጅቶ አርሶ አደሮቹን ለማገዝ እየጣረ የሚገኝ ወጣት ነው። በጋሻው ቢፋርም ቴክ በተሰኘ ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልሙ ፋውንዴሽን እና የኢኖቬሽን እንዲሁም ልቀት ሽልማትን የመሰሉ ዓለም አቀፍና ሀገር አቀፍ ሽልማቶችን እንዲሁም እውቅናዎችን አግኝቷል። ስለ እንቅስቃሴው የበለጠ ለማወቅ የምሽት እንግዳችን አድርገነዋል። ግብርናን ደጋፊ ተቋም ለመመስረት የተጓዘበትን ሂደት በመጀመሪያ በአጭሩ ያስቃኝናል።
ቢፋርም ቴክ የተመሰረተው 2012 ዓ.ም ነው እና በዚህ አዲስ አበባ ነበር የምኖረው። የምሰራበት ኤንጂኦ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ። በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ኢልሙ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱን ውድድር ኢንተርፕረነርሽፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የመውቂያ የእህል መውቂያ የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ $5,000 ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት። የስንዴ መውቂያው እንደምታውቀው ሲዝናል ነው፣ ወቅታዊ ነው። 3 ወር ከወቀም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ነው ያደረግኩት? መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ተወልጄ ያደግኩበት ከተማ አነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን፣ አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳዬ ላይ ተከራይቼ ነው ማሳውን። ስለዚህ ማሳዬ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሀል ከሸዋሮቢት እና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁ እና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞቼ ጋር ጥረት አደረግኩኝ። እኔ የማውቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት።
ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስቲ ጥቂት ንገረኝ።
እንግዲህ እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ የኔን አስቀድምልኝ ይጋብዛሉ። ምን ይላሉ እና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡበር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርምቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለኮምባይነሮቹ። በተጨማሪም ያን ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን።
እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረግ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ?
ይህንን ቴክኖሎጂ ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢያችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመህ እነኚህ ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በምችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው።
ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችሏል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጪ ዘመን ፍላጎትህ፣ የመጪ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል?
የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማድረግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። የመጪው በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት፣ በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት፣ እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለእኛ አገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅዬ የግብርና ድርጅት እውን እንዲሆን ማስቻል ነው የኔ የመጪው ህልም።
በጋሻው እንደማይህ በጣም ወጣት ነህ፣ በስራህም ደግሞ ለመርዳት እየተንቀሳቀስክ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያው ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናው መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍግ እናያለን። እነዚህን ሁኔታዎች ለመቀየር ምን ማድረግ አለባቸው?
ያምን የግብርናው ዘርፍ ከፍተኛ የሆነ የሰው ኃይል መያዝ የሚችል ከፍተኛ የሆነ ስራ አጥ ቁጥርን መያዝ የሚችል እና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የስራ ዘርፍ ነው። ለምሳሌ እኔ እንደ ማንኛውም ኢትዮጵያዊ ወጣት ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬያለሁ። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ እያየሁ መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኘሁት። ስለዚህ ወጣቶች ወደዚህ ስራ ቢሰማሩ በጣም ነው የሚያተርፉት፣ በጣም ነው ህይወታቸው የሚቀየረው፣ በጣም ሀገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐር ማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪኒ እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለን። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው? ቢዝነስ አስ ዩዣል የተለመደ ስራ መስራትን ነው የያዝነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም። ዲስከሬጅ አካባቢው ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጭ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ።
እጅግ በጣም አመሰግናለሁ በጋሻው መብራቴ። የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ። በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የኢትዮጵያ ባህር ኃይል በርበራ ላይ ሊመሰረት ለታለመው የጦር ስፍራ መደብ የሚሆን በቂ ዝግጅት መደረጉን ከሰሞኑ ተሰምቷል። ኃይሉ ስላለበት ወቅታዊ ቁመናና ስለሚያከናውናቸው ተግባራት አዛዦቹ ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከሰሞኑ ሪፖርት አቅርቧል። ይህን የተመለከተውን ዘገባ ኬኔዲ አባት ያስደምጠናል።
የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አዲስ አበባ የሚገኘውን የኢትዮጵያ ባህር ኃይል ዋና መስሪያ ቤት ከጎበኘ በኋላ በባህር ኃይል ወቅታዊ አቋም ዙሪያ ከአመራሩና ከአዛዦቹ ጋር ተወያይቷል። ለመገናኛ ብዙሃን ዝግ በነበረው ስብሰባ ላይ ኮሚቴው የኃይሉን ሪፖርት ማዳመጡ ተነግሯል። ከሪፖርቱና ከውይይቱ በኋላ የኢትዮጵያ ባህር ኃይል ምክትል አዛዥ ሪር አድሚራል ናስር አባዲ ጋር ለጋዜጠኞች ማብራሪያ በሰጡበት ወቅት ከሶማሊላንድ ጋር የተደረሰውን ስምምነት አድንቀዋል።
ፖለቲካ አመራር አሁን በሀገር ደረጃ ከሶማሌላንድ ጋር ስምምነት ተፈጥሯል። ስምምነቱ ለኢትዮጵያ ህዝብ በጣም አስፈላጊ ነው። አስፈላጊነቱ ደግሞ መጨረሻ ላይ ዞሮ መርቆ በባህር ኃይል ላይ ነው። ባህር ኃይልም ይህን ሰምቶት ወደፊትም አንድ ሁለት ብሎ የተነባቸው ቦታዎች ናቸውና ለዚህ ጥሩ ነገሮች ይሰራሉ።
የቀድሞው የኢትዮጵያ ባህር ኃይል ኤርትራ በ1983 ዓ ም ሉዓላዊ ሀገር ስትሆን መፍረሱ ይታወቃል። ላለፉት 33 ዓመታት ኢትዮጵያ የባህር በር ባይኖራትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከዘለቁ ወዲህ የባህር ኃይሏን መልሳ ወደ ማቋቋም ገብታለች። ከ2010 ዓ ም ጀምሮ ዝግጅት ሲደረግ መቆየቱን የጠቆሙት ሪር አድሚራል ናስር አባዲጋ አሁን ግዳጅ ለመወጣት የሚያስችል አቅም ፈጥረናል ብለዋል።
እጅግ በጣም ጥሩ በሚል ደረጃ ላይ ደርሰናለን። አሁን ለምሰጠን ግዳጅም ለመወጣት ለብዙ መርከብ ለውጊያ መርከብ የሚሆን የሰው ኃይል አቅም ላይ ደረጃ ደርሰናል። ስለዚህ ለዚህ ወደብ ተገኘ ሲባልም ዝም ብሎ አይደለም፣ ከዚያ በፊት ዝም ብሎ አይደለም የጠቀመነው። ልጆቻችንም በተለያዩ ሀገራት ለ3 ዓመት ለ4 ዓመት ሀገር ውስጥም ሲሰለጥኑ የቆዩ ናቸው። ከዛም ደግሞ ውጭ ሀገር ሄዶ ለ6 ወር ለ4 ወር መርከብ ይዞ ባህር ላይ የነበሩ ልጆች ናቸው ያሉንና ለዚህ የተሻለ ደረጃ ላይ እንዳለን ነው። ወደፊት ለሚፈጠረውም ለሚመጣ ነገር ግዳጅ ለመወጣት ሙሉ አቅም አለን ብዬ መግለጽ ፈልጋለሁ።
የባህር ኃይሉን አጠቃላይ እንቅስቃሴና በተለይ ከወቅታዊ ሁኔታዎች ጋር በተገናኘ ያለውን ዝግጅት የተመለከተ ሪፖርት ማዳመጣቸውን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማዲ ገልጸዋል።
የሀገራችንን ማሪታይም ስርዓትን ወይም የባህር ኃይሉን ስርዓት እጅጉን ከፍተኛ ደረጃ ላይ ሊያበቃ የሚችል ስራዎች እንደሰሩ ነው ያየ ነው እና ይህ ደግሞ በውስጣችን እኛ በጣም እንድንረጋጋና ውስጣችን ኮንፊደንስ እንዲሰማን አድርጎናል። ባህር ኃይል ሲባል በህብረተሰቡ ያለው ግንዛቤ የላቀ አይደለም፣ ግን መተህ ስታይና እየተራ ያለውን ስራ በአካል ስታይ ስትሰማ እጅግ አመርቂ ስራ እንደተሰራው ሀገራችን ከሁሉም ተቋማት ጋር አብራ በጋራ እየሰራች ከዓለም አቀፍ ተቋማት ጋር በጋራ እየሰራ ነው። ባህር ኃይሉ ስልጠናዎችም ከውጭ የወሰዱ እዚህ መጥተው ልምድም ቴክኒካል ትብብርም ስላለ ተቋሙ እጅግ ከፍተኛ ደረጃ ላይ ነው ማለት እንችላለን። አሁን ካለው ከሶማሊላንድ ጋር ከተፈራረምነው ጋር በተያያዘም ቅድመ ዝግጅት ስራዎች እየተሰሩ ነው። ባህር ኃይላችን በስምምነቱ መሰረት ወደፊት በቀጣይ መንግስታችን በሚሰጠው አቅጣጫ መሰረት እና በታቀደው መሰረት ለባህር ኃይሉ እዛ ጋር ሄዶ ባህር ኃይሉን የመመስረትና የራሱን የሚገባበትን የሀገር ተልእኮን ለማውጣት በቂ ዝግጅት አድርጓል ማለት እንችላለን።
ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ፍላጎት ከገለጹበት ጊዜ አንስቶ ጉዳዩ መነጋገሪያና የውጥረት ምንጭ ሆኖ ቀጥሏል። ጠቅላይ ሚኒስትሩ ህዳር 4 2016 ዓ.ም ለተወካዮች ምክር ቤት በሰጡት ማብራሪያ የባህር ኃይል ግንባታው ከባህር ጥያቄ ጋር የተገናኘ እንደሆነ ገልጸው ነበር።
ይህ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ አጀንዳው ያኔ ዩቱብ ያልነበረ ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም።
ጠቅላይ ሚኒስትሩ ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር የመግባቢያ ስምምነት ከተፈራረሙ በኋላ መንግስታቸው የኢትዮጵያን የባህር ጥያቄ በሰጥቶ መቀበል መርህ በዲፕሎማሲ መንገድ እንዳሳካ ቢገልጹም የአፍሪካ ቀንድ ላይ ግን ውዝግብና ንትርክ በርትቶ ሰንብቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላትም ገልጸዋል። የታህሳስ 22ቱ የመግባቢያ ሰነድ ኢትዮጵያ ከሶማሊላንድ በ ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ የሚያስችላት ሲሆን ሶማሊላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ ሀገርነት ዕውቅናን እንድታገኝ በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዲና መሰግናለሁ። ወደ ሌላ ዓለም አቀፋዊ ጉዳይ ስንሻገር ከሰሞኑ የጋዛን ጦርነት በመዘገብ ላይ የነበሩ ሁለት ተጨማሪ ጋዜጠኞች መገደላቸውን ተከትለው የተባበሩት መንግስታት ድርጅት ከጥቅምት ወር ወዲህ በታሪክ ታይቶ በማይታወቅ መልኩ ወደ 80 የሚጠጉ ጋዜጠኞች የመገደላቸው ጉዳይ እንዳሳሰበው አስታውቋል። በዚህ ጉዳይ ላይ ጄሲካ ጃሬት ያደረሰችንን ዘገባ ስምኝሽ ቆይታ አቀርባለች።
ጋዛ የሚገኘው የአልጀዚራ ቢሮ ዋና ኃላፊ ዋኤል አልዳህዱ ከልጃቸው ሐምዛ ጋር የመጨረሻ ስንብት ያደረጉበት ይህ ቀን ለመገናኛ ብዙሃን የጨለማ ቀን ነበር። የአልጀዚራ ሚዲያ ባልደረባ የነበረው ሐምዛ አልዳህዱ እሁድ ዕለት ራፋ አቅራቢያ ከተገደሉ ሁለት ጋዜጠኞች መካከል አንዱ ነው። ዋኤል አልዳህዱ ልጃቸውን ማጣታቸው ለቤተሰባቸው ተጨማሪ ሐዘን ነው። የአልጀዚራ ኃላፊው በጥቅምት ወር የተካሄደ አንድ ጥቃት በቴሌቪዥን በቀጥታ ይተላለፍ በነበረበት ወቅት ባለቤታቸው፣ የ15 ዓመት ወንድ ልጃቸው፣ የ7 ዓመት ሴት ልጃቸውና የልጅ ልጃቸው መገደላቸውን አወቁ። ሌላኛው ልጃቸው የህያ ደግሞ ከፍተኛ ጉዳት ደርሶበት ነበር። ዳህዱ ራሳቸውን በተሐሳስ ወር ዘገባ ላይ ያሉ ጉዳት ደርሶባቸው እንደነበር ይናገራሉ።
አንድ ሰው በህይወቱ ያለውን ነገር ካጣ በኋላ እንደገና የመጀመሪያ ልጁን ሞት እንዴት ይቀበላል? የቤተሰቦቼን አባላት፣ ሚስቴን፣ ልጄን መሐሙድ፣ ሻምና አዳምን አጥቻለሁ። አሁን እንዴት ይህን መቀበል እችላለሁ?
የዳህዱ ልጅ ሐምዛና የአጃንስ ፍራንስ ፕሬስ ዘጋቢ ነበረው ሙስተፋ ሁሪያ እሁድ ለት የተመደቡበትን ስራ አጠናቀው እየተመለሱ ሳለ ነበር በእስራኤል ያየር ድብደባ መኪናቸው የተመታው። የእስራኤል መከላከያ ኃይል አሸባሪ ቡድን ለይቶ መምታቱን ለሮይተርስ የገለጸ ሲሆን በአንድ ተሽከርካሪ ውስጥ ይጓዙ የነበሩ ሌሎች ሁለት ተጠርጣሪዎች መገደላቸውን የሚገልጽ ሪፖርቶች መውጣታቸውንም እንደሚያውቅ ተናግሯል። እሁድ ለት የተገደሉት ሁለቱ ጋዜጠኞች በጦርነት ዘገባ ውስጥ ታይቶ በማያውቅ ሁኔታ ከተገደሉ በርካታ ጋዜጠኞች መካከል መሆናቸውን የመብት ተሟጋቾች ይገልጻሉ። ኮሚቴ ቱ ፕሮቴክት ጆርናሊስትስ የተሰኘው የጋዜጠኞች መብት ተሟጋች ቡድን እንደ አውሮፓውያን አቆጣጠር ከጥቅምት 7 እስከ ጥር 8 ድረስ ያለውን ወቅት ገልጾ ባወጣው መረጃ መሰረት እስካሁን 79 ጋዜጠኞች የተገደሉ ሲሆን 72ቱ ፍልስጤማውያን፣ 4ቱ እስራኤላውያንና 3ቱ የሊባኖን ዜጎች መሆናቸውን አስታውቋል። ይህ በአጭር ጊዜ ውስጥ የደረሰው ከፍተኛ መጠን ያለው የጋዜጠኞች ሞት የተባበሩት መንግስታት ድርጅትንም አስደንግጧል። የድርጅቱ ተባባሪ ቃል አቀባይ ፍሎሬንሲያ ሶቶ ኒኞ ሰኞ ዕለት ለጋዜጠኞች በሰጡት መግለጫም ጋዜጠኞች ኢላማ እንዳይደረጉ በድጋሚ ጥሪ አቅርበዋል።
Journalists, you know, they risk their lives to bring the truth to everyone all over the world, and this is increasingly hard.
ጋዜጠኞች እውነትን በአለም ዙሪያ ላሉ ሰዎች ሁሉ ለማድረስ ህይወታቸውን አደጋ ላይ ይጥላሉ። ጋዛ ውስጥ የሚገጥማቸው ሁኔታ ግን ይህ ስራ የበለጠ ከባድ እንዲሆን አድርጎታል።
ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ከአሜሪካ ድምጽ ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም የኤምባሲው ቃል አቀባይ ቀደም ሲል ባደረጓቸው ንግግሮች የእስራኤል ጦር ሆን ብሎ ጋዜጠኞችን ኢላማ እንደማያደርግ ተናግረው ነበር። ሮይተርስን ጨምሮ የተለያዩ ቡድኖች ያደረጉት ምርመራ ግን የሚያመለክተው ይህን ምላሽ የሚቃረን ነው። ሮይተርስ ባለፈው ወር ባካሄደው አንድ ጥናት ለምሳሌ የእስራኤል ታንክ በጥቅምት ወር ሆን ብሎ በፈጸመው ጥቃት የድርጅቱ ጋዜጠኛ የነበረው ኢሳብ አብዱላህ መገደሉን አረጋግጧል። ምርመራው የእስራኤል የዜና ቡድን የሚገኝበትን ቦታ ያውቅ ነበር ብሏል። ሊባኖስ የሚገኘው የሮይተርስ ቢሮ ኃላፊ ማያ ጌብሊ እንደሚሉት ሮይተርስ ለግድያው ተጠያቂነት እንዲኖር ግፊት እያደረገ ነው። ያም ሆኖ አብሯቸው የሚሰሩት ባልደረቦቻቸው አሁንም የሚሰሩበትን አደገኛ ሁኔታም ያስረዳሉ።
ጋዜጠኞች ስራቸውን መስራት የማይችሉበትና ኢላማ ባለየ የቦምብ ጥቃት ስራቸውን መስራት እንዳይችሉ የሚከለከልበት እጅግ አስከፊ ሁኔታን እያየን ነው።
ጌብሊ አክለው እንደዚህ አይነት ጠንካራ ውጊያ በሚካሄድበትና ለጋዛ ያለው አቅርቦት በተገደበበት ወቅት በሀገሪቱ ውስጥ ያሉ ጋዜጠኞች የሚያስተላልፉት መረጃ እጅግ በጣም አስፈላጊ መሆናቸውን ይገልጻሉ።
ከስፍራው የሚዘግቡ ጋዜጠኞች ሲኖሩና በቀጥታ እነዚህን ምስሎች ሲያቀርቡ የበለጠ ተጠያቂነት የሚኖርበትን ሁኔታ ይፈጥራሉ።
ዳህዱ ሌላ ተጨማሪ ልጃቸውን እየቀበሩ ባሉበት ወቅት ዓለም አቀፉ የወንጀለኞች ፍርድ ቤት በጦርነቱ ላይ በሚያደርገው ምርመራ በጋዜጠኞች ላይ የሚፈጸሙ ወንጀሎችንም እንደሚያካትት ለድንበር የለሽ የጋዜጠኞች ቡድን አረጋግጧል። በጄሲካ ጃሬት ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። አሁን ደግሞ ወደ አንድ ጤና ጉዳይ እንሻገር። ከፍተኛ የሆነ ጉዳት በጭንቅላታቸው አሊያም በአከርካሪያቸው ላይ ደረሰባቸው ሰዎች ከጉዳታቸው እንዲያገግሙ ለማድረግ በጥልቅ ውሃ ውስጥ ገብተው እንዲጓዙ ማድረግ የተሻለ ሕክምና ዘዴ ሆኖ መመዝገቡን የአውስትራሊያ ተመራማሪዎች አስታውቀዋል። ይህን የተመለከተውን የአሶሺየትድ ፕሬስ ዘገባ ኤደን ገረሙ ታስደምጠናለች።
ጎርጎሮሳውያኑ 2009 በስራ ላይ ሳለ አደጋ የደረሰበት ጄምሰን ከብዙ ዓመታት በኋላ ባለፈው ዓመት በጉዳቱ ላይ ለውጥ ያመጣ እንደሆነ ለመሞከር በሚል ኢመርጀንት ቴራፒ በመባል ወደሚታወቀው ጥልቅ ውሃ ውስጥ የመግባት ሕክምና ምርምር ፊቱን አዙሯል። ይሄ ሕክምና የተለመደ የሕክምና ዘርፍ አይደለም። ውሃ ውስጥ የሚረዱ የስኩባ ልብሶች ወይም ደግሞ መሳሪያዎችን ማጥለቅ እንዲሁም ደግሞ በጥልቁ ውስጥ መራመድና መጓዝንም ይጠይቃል።
ከባድ ሚዛኖች ይዤ ገብቼ ጥሩ ቀለል ያሉና የእውነት እንቅስቃሴዎችን መስራት ያስደስተኛል። ጀርባዬ ላይ ብቻ 5 ቀዶ ጥገናዎች የተሰሩልኝ ሲሆን በመላው አካላቴ ላይ ወደ 40 የሚሆኑ ቦታዎች በቀዶ ጥገና ተሰርተውልኛል። ምንም ተስፋ ያልነበረኝ ጊዜያቶች ነበሩኝ። ነገሮች እጅግ ከባድ ነበሩ።
የአንጎልና የአከርካሪ ጉዳት ያለባቸው ሰዎች ላይ የተደረገ አንድ አዲስ ጥናት በውሃ ውስጥ መስረጊያ ልብሶችን ለብሰው የአካል ብቃት እንቅስቃሴ የሚያደርጉ ህሙማን ያላቸው ለውጥ የሚያበረታታን ይላል። ውሃ ውስጥ የመጥለቅ ህክምና ዘዴው እየሰራ መሆኑን የሚያሳዩ ብዙ ተጨባጭ መረጃዎች የተገኙ ሲሆን አሁን ታዲያ ተመራማሪዎቹ ይህ አዲስ ጥናት እንዴትና ለምን ውጤታማ እንደሆነ ማረጋገጥ ይፈልጋሉ። ኬት ዳቪሰን የደቡብ አውስትራሊያ ዩኒቨርሲቲ ዋና ተመራማሪ ናቸው።
ውሃ ውስጥ ጠልቀው መግባታቸው በአእምሯቸውና በአካላቸው መካከል ያለው ቅብብሎሽ ሙሉ ለሙሉ እንዲቀየር ያደርጋል ብለን እናስባለን።
ይሁን እንጂ ከደህንነት አንጻር በህክምናው ሙሉ ለሙሉ እርግጠኛ ያልሆኑ ሰዎችም አሉ። ሊሊ ኮቼን የአውስትሬሊያ የፊዚዮቴራፒ ባልደረባ ናቸው።
ጠልቆ መግባቱ ለብዙዎቹ ደንበኞች ጥሩ ነው። ነገር ግን ግዴታ ጭንቅላታቸው ከውሃ ውስጥ መሆን የለበትም።
ይህንን ህክምና የሚሰጡት ሐኪሞች ተሳታፊዎቹ በዚህ መሰል የህክምና ሙከራ ላይ ለመሳተፍ ብቁ መሆን አለባቸው ይላሉ። እስካሁን ድረስም ከ10,000 በላይ መሰል መርሃ ግብሮች መካሄዳቸውን ነው የሚናገሩት። ደመን ጄምሰን ህክምናው ለውጥ እያመጣልኝ ነው ይላል።
የተሻለ ስሜት፣ የበለጠ ኃይል፣ የተሻለ እንቅልፍና አመጋገብ ኖሮኛል። ውሃ ውስጥ የምወድቅ ቢሆን የምወድቀው ጉዳቴን በሚያባብስ መልኩ በፊቴ በኩል አይሆንም።
ይህ ህክምና ዘዴ በአሁን ሰዓት በመላው ኒውዚላንድና በአውስትሬሊያ ሙከራ እየተካሄደበት ነው። ውጤቱ በቀጣይ 2-3 ዓመታት ይፋ የሚደረግ ይሆናል። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ ቆይተናል። የሰላም ምሽት ይሁንላችሁ።